ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በትላንትና ዕለት ይፋ የተደረገውን የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ መሆን ዜና ተከትሎ ከዓለም ዙሪያና ከሀገር ውስጥ ከተለያዩ አካባቢዎች የተሰጡ ምላሾችና አስተያየቶች የዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልና ሌሎች ምላሽ ዘወትር ቅዳሜ በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ እንግሊዝኛ ዜማዎች ጋር ሊያማሽን በመጠባበቅ ላይ ይገኛል። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮች፣ ከዛሬ ቅዳሜ ጥቅምት 1 2012 ዓመተ ምህረት ልዩ ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። በቅድሚያ የሰዓቱን ያለም ዜና።
ጤና ይስጥልኝ ክብራትና ክብራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ተሸላሚ መሆናቸውን ዩናይትድ ስቴትስ እንደምታደንቅ የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ የወጣውና በመስሪያ ቤቱ ቃል አቀባይ ቢሮ የተሰራጨው መልእክት እጅግ የተከበረው የኖቤል የሰላም ሽልማት መቶኛ ተቀባይ በመሆናቸው ዩናይትድ ስቴትስ ለዶክተር አብይ አህመድ ደስታዋን ትገልጻለች ይላል። በአፍሪካ አህጉር ሰላም እንዲሰፍን በመፈለግና ከኤርትራም ጋር የነበረው ግጭት እንዲያከትም በማድረግ ጠቅላይ ሚኒስትር አብይ የያዙት ቆራጥነት ደፋርነትን፣ ጥንካሬንና የአመራር ብቃትን ያሳያል ብሏል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መልእክት። ይህንን ከፍ ያለ ጊዜም ከኢትዮጵያና ከአህጉሪቱም ሕዝብ ጋር አብረን እናከብራለን ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር። በሌላ በኩል ደግሞ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID ዋና አስተዳዳሪ ማርክ ግሪንም ለጠቅላይ ሚኒስትር አብይ አህመድ ደስታቸውን ገልጸዋል። ይህ በእንዲህ እንዳለ የሶማሊያ ፕሬዚደንትም እንደዚሁ ደስታቸውን ለጠቅላይ ሚኒስትሩ ገልጸዋል። በእነዚህ የደስታ መግለጫዎች ላይ ዘርዘር ያሉ ዘገባዎችን ዛሬና በነገው ምሽት እያዝን እንመለሳለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ላይ ነገ ሊያካሂድ ጠርቶት የነበረውን ሰልፍ መሰረዙን የአዲስ አበባ ባለአደራ ምክር ቤት ነኝ የሚለው አዘጋጅ ቡድን አስታውቋል። መለስካቸው አመሃ እየተከታተለው ነው። መስመር ላይ ይዣዋለሁ መለስካቸውን። እንደምናመሸህ መለስካቸው።
እንዴት አመሸህ ሰለሞን?
እግዚአብሔር ይመስገን። እስቲ ምን ዘርዘር ያለ ጉዳይ ይዘሃል?
እንግዲህ ትላንትና የአዲስ አበባ ባለአደራ ምክር ቤት እንደምታስታውሰው ጋዜጣዊ መግለጫ ሰጥቶ ነበረ። በዚህ ጋዜጣዊ መግለጫው ላይ 6 ነጥቦችን አላማዎችን የያዘ ሰላማዊ ሰልፍ ነገ ከጠዋቱ 2:30 ጀምሮ እስከ 8 ሰዓት ድረስ በሚዘልቅ ጊዜ ለማድረግ እቅድ አድርጓት ነበረ። ለዚህም ጥሪ እንዳስተላለፈ ይታወሳል። ትላንትና መስቀል አደባባይ ላይ ይህን ሰላማዊ ሰልፍ ማድረግ ግን መጨረሻ ላይ መግለጫው ላይ እንደተመለከተው ፖሊስ ይህንን ሰላማዊ ሰልፍ የሚከለክል ከሆነ ሰላማዊ ሰልፉ እንደማይካሄድ ከዚሁ ከአሁኑ ጀምሮ ህዝቡ እንዲያውቅልን ብሎ አስታውቀው ነበረ አዘጋጆቹ። እና ዛሬ ፖሊስ ባወጣው መግለጫ መሰረት ነገ ምንም አይነት ሰላማዊ ሰልፍ አይካሄድም ብሎ ስለወሰነ አሁን ከመሸ በኋላ የምክር ቤቱን መሪ አቶ እስክንድር ነጋን አግኝቼ በስልክ እንደነገረኝ ከሆነ ልክ ትላንትና ባለው መሰረት ነገ በምንም አይነት መንገድ ህዝቡ ወጥቶ ሰላማዊ ሰልፉ ይደረጋል ባለው መሰረት እንደማይካሄድ ማወቅ አለበት እና እንዳይወጣ የሚል መልእክት አስተላልፏል።
ከፖሊስ በኩልስ የተሰጠ ሌላ መግለጫ አለ?
ፖሊስ ከቀሪም በተለያዩ የመንግስት መገናኛ ብዙሀን እነ ፋናን ጨምሮ ይሄ ሰላማዊ ሰልፍ ወይም ሌላ ሰላማዊ ሰልፍ ምንም አይነት ሰላማዊ ሰልፍ በአዲስ አበባ እንደማይካሄድ አስታውቋል።
ፖሊስ የሰጠው ምክንያት አለ? ሰልፉ እንዳይካሄድ ማሳሰቢያ ያወጣበት
ዝርዝር ምክንያት የለም፣ ግን አልተፈቀደም ብሏል።
አመሰግናለሁ መለስካቸውን። የተከበራችሁ አድማጮች እየተከታተልን ሁኔታውን መዘገባችንን እንቀጥላለን። በሌላ የተያዘ ዜና የአማራ ክልልን ከአዲስ አበባ ጋር የሚያገናኘው መንገድ ከትናንት ጀምሮ በመዘጋቱ ለእንግልትና መጉላላት ተዳርገናል የሚሉ መንገድ ላይ ያደሩ ተጓዦች ለአሜሪካ ድምጽ ቅሬታቸውን ገልጸዋል። የኦሮሚያ ክልል የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በሰጡት ምላሽ መንገዱ በጸጥታ ኃይሉ የደረሰውን ጥቆማ መነሻ ባደረገ ፍተሻ ላይ መሆኑን አስታውቀዋል። ኮሎኔሉ መንገዱ ዛሬ ከሰዓት በኋላ መከፈቱን ቢገልጹም ተጓዦች ግን አለመከፈቱንና ፍተሻም አለመኖሩን ነው ያስታወቁት። አስቴር ምስጋናው ተከታዩን ዘግባለች።
የአማራ ክልልን ከአዲስ አበባ ጋር የሚያገናኘው መንገድ ጓህጽዮን ላይ በመዘጋቱ ለእንግልትና መጉላላት መዳረጋቸውን ነው አንዳንድ ተጓዦች ለአሜሪካ ድምጽ በስልክ የገለጹት።
ደጀን የሚባል ከተማ ነው ያለው፣ አፋውን እስከ ነበር ያለው ትናንትና መዘጉት እና ከመሸ በኋላ እንደተከፈተ ገለጹልንና ለሚያልፍትምን ከሄድን በኋላ ማለት ነው ደጀና አስመለሱና ማለት ነው።
እነማን ናቸው?
ቸሮነን ያሉ የክልሉ ልዩ ኃይል ማሉ ብርም ከህዝቡ ይጠይቃሉ። አብዛኛው ግን ያው የተጉረለን ያለ ህዝቡ በሚያዋጣው ምግብ ምናምን ነው ያለ ሰው ሳንቲም እየተዋጣ ምናምን።
መንገዱ የተዘጋበት ምክንያት ግን ይሄ ነው ተብሎ የተገለጸላችሁ ነገር አለ?
ባላደራ ሰልፍ እየሄዳችሁ ነው የሚሉ አብዛኛው ሰው ደግሞ በእንደዚህ አይነት መልኩ አይደለም እነዚህ ጋር ያለ።
መንገድ መዘጋት የጀመረው የቱ ጋር ነው?
ጓጽዮን የሚባል ቦታ እና ወደ ፊቻ አካባቢ ማለት ነው። በጫካ ውስጥም የታቸው አልፍ ለሚባል እንደ አጋጣሚ እኛ ማታ ስለሆነ ልናየው የለ ማታ አላየናቸውም፣ ግን ተመለሱ የሚል ነገር ስለነበረ እንደ አጠቃላይ እንደ ኮንቮይ ተመልሰን መጥተናል ማለት ነው።
አሁን መንገዱ በመኪና ተዘጋግቷል።
ምንም ነገር አሁን ከዚህም ማለፍ አይቻልም፣ ወደዛ ከዛም ወደዚህ ማለፍ አይቻልም ማለት ነው።
ፍተሻ አለ?
እንደዛ አይነት የሚባል ነገር የለም።
አሁን መንገዱ አልተከፈተም።
አልተከፈተም እስካሁን ማለት ነው።
የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በስልክ ተጠይቀው በሰጡት ምላሽ መንገዱ የተዘጋው የጸጥታ ኃይሉ የደረሰውን ጥቆማ መነሻ ባደረገ ፍተሻ ምክንያት መሆኑን አስረድተዋል።
አይ አሁን ተከፍቷል፣ ምንም ችግር አልነበረው።
ትላንትና ግን ለምንድን ነበር የተዘጋው? ትላንትናም ዛሬም ዝግ ነበረ።
አጋጣሚ በፍተሻው ሂደት መኪናዎች ቆሞ ብዙ እንትን ሊሆኑ ይችላሉ እንጂ ምንም የመንገድ መዝጋት ምክንያቶችም የሉም። መንገድም አልተዘጋም።
አስተያየት የሰጡን ሰዎች ባላደራ ምክር ቤቱ አዲስ አበባ ከተማ ላይ ሰልፍ ጠርቷል እና ወደዛ ነው የምትሄዱት ነው የተባል ነው እያሉ ነው።
እንደዛ አይደለም። አንዳንድ ፍተሻዎች ይችላሉ። ለጸጥታ የሚያሰጉ ነገሮች የመሳሪያ ምናምን ሊሆን ይችላል። ፖሊስ የጠረጠራቸው ይችላል። ለፍተሻ ሲባል ነው መኪናዎችን አስቆሞ የፈተሹት እንጂ ለሰላማዊ ሰልፍ ምናምን የሚለው ነገር ኢንፎርሜሽኑ የለም።
ወደ አካባቢው ላሉ ተጓዦች ከዚህ ቃለ ምልልስ በኋላ ስልክ ስደውል መንገዱ እንዳልተከፈተና ፍተሻም እንደሌለ ገልጸዋል። እንደገና ወደ ኮሎኔል አበበ ገረሱ መልሼ ስልክ ደወልኩ። ተጓዦቹ መንገዱ አሁንም አልተከፈተም እያሉ ነው ሲል ጠየኳቸው። እርሳቸውም ከእውነት የራቀ ነው ሲሉ አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። አዲስ ፓርቲ ዛሬ ድሬዳዋ ላይ ተመስርቷል። ለሶማሌ ህዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት እንደሚባል አስታውቋል። የፓርቲው መስራች ጉባኤ እስከ ከነገ በስቲያ ሰኞው
በዛሬው ዕለት በድሬዳዋ ትሪያንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም የሶማሌ ክልል ዞኖች እንደተወጣጡ የተነገረላቸው ታዳሚዎች ተገኝተዋል። በመክፈቻ ፕሮግራሙ ላይ የብሔሩ ተወላጅ የሆኑ አባቶችና ምሁራን የሶማሌ ህዝብ በተለያዩ መንግስታት ሲደርስበት የነበረውን ጭቆናና አዲስ የፖለቲካ ፓርቲ የማቋቋምና አስፈላጊነት የሚያጎሉ ንግግሮችን አድርገዋል። ቅንጅት ለዲሞክራሲና ለነጻነት በሚል ስያሜ የተመሰረተው አዲሱ ፓርቲ የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር መስራች አባላቱ አስታውቀዋል። ፓርቲው በሚተዳደርበት ፕሮግራምና ህገ ደንቦች ዙሪያ በቀጣዮቹ ሁለት ቀናት ውይይት እንደማካሄድና በመጨረሻም የፓርቲው አመራሮች በጉባኤው እንደሚመረጡ የመስራች ጉባኤው አባላት አስታውቀዋል። ፓርቲው ዋና መቀመጫውን ጅጅጋ እንደሚያደርግና ድሬዳዋና አዲስ አበባም ቅርንጫፎች እንደሚኖሩ ተነግሯል። የመስራች ጉባኤውን በተመለከተ በነገው ዕለት ዝርዝር ዘገባ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ለዘገባው። ከኢትዮጵያ ውጪ ወዳለ ዜና ስናልፍ በቱርክ የሰሜን ሶሪያ ወረራ ምክንያት ቁጥሩ 100 ሺህ የሚደርስ ሰው መፈናቀሉን የዓለም የምግብ መርሃ ግብር WFP አስታወቀ። ራስ አል አይንና ታል አቢያድ ከሚባሉ ከተሞች ነው ይህንን ያህል ሰው የተፈናቀለው። በWFP መግለጫ መሰረት በቱርክና በሶሪያ ድንበር ላይ ያለውንና በኩርዶቹ በሚመሩት የሶሪያ ዲሞክራሲያዊ ኃይሎች ቁጥጥር ስር የቆየውን ራስ አል አይን ከተማን የቱርክ ጦር ይዣለሁ ቢልም ኩርዳ የኤርትራውያኑ ተዋጊዎች ግን አስተባብለዋል። የቱርክ የማጥቃት ዘመቻ ከተከፈተ አንስቶ ባለፉት ጥቂት ቀናት ውስጥ 30 ሲቪሎች መገደላቸውን ጽህፈት ቤቱ ለንደን የሚገኘው የሶሪያ የሰብአዊ መብቶች ካፊር ነኝ የሚል ቡድን አስታውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በትላንትናው ዕለት ይፋ የተደረገውን የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ መሆን ዜና ተከትሎ ከዓለም ዙሪያና ከሀገር ውስጥ ከተለያዩ አካባቢዎች የተሰጡ ምላሾችና አስተያየቶች አሰባስበናል። በትላንትናው ምሽት ያስተዋወቅነውና በሰዓት እጥረት ሳቢያ ማቅረብ ሳንችል የቀረነውን የዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልና ሌሎች ምላሽ የተካተተበትን ዘገባ እናስቀድም። ጠቅላይ ሚኒስትር አብይ አህመድ የ2019 ዓመተ ምህረት የኖቤል የሰላም ሽልማት ላይ አስተያየታቸውን የሰጡ የዓለም አቀፍ ተቋማትና ታዋቂ ሰዎች ቁጥር የበዛ ነው። ጥቂቶቹን በትናንትናው ምሽት አሰምተናችሁ ነበር። የተወሰኑትን ደግሞ ቀጥሎ እናሰማችሁ። ሰለሞን አባተ ነው ከተለያዩ ምንጮች የተገኙ መልእክቶችን አንድ ላይ አጠናቅሮ ለሚከተለው ያቀናበረው።
የጠቅላይ ሚኒስትር አብይ አህመድ የኖቤል ተሸላሚነት ዜና እንደወጣ ድምጻቸውን ካሰሙ ዓለም አቀፍ ተቋማት መካከል ዋና ጽህፈት ቤቱ ለንደን የሆነው የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አንዱ ነው። የቡድኑ የኢትዮጵያና የኤርትራ ጥኚ የሆኑትን አቶ ፍስሐ ተክሌን ኤደን ገረመው አነጋግራ ነበር።
ያወጣነው መግለጫ እንደሚያመለክተው የሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎችን ወስደዋል። በተለይ ሰብአዊ መብትን በተመለከተ በተለይ ከኤርትራ ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ ውጥረት ከፍተኛ አስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው እንላለን። በተለይ ኢትዮጵያ ውስጥ ከሰብአዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያተጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለት መምጣት በፊት ጸረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንም አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉን ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለ የሽብር አዋጅ መሰረት ተይዘው ለወራት አሁንም ክስ ሳይመሰረትባቸው ነው ጉዳያቸው እየታየ ያለው። ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት። ስለዚህ አሁን እንዳያሰጋን ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው፣ በተለይ ደግሞ ይሄ ሰብአዊ መብትን በመጣስ የሚታወቅ ህግ ተመልሶ መጥቶ ሳነሳነደ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ የዚህ የጸረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሰሱ ሰዎችን በአስቸኳይ እንዲፈቱ በዚህ አጋጣሚ ለመጠየቅ ሞክራል።
አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሔር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል።
እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ። በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። የተወሰኑትም ሃይማኖት ጋር የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶችን ቀድሞ መተንተን እና የከፋ ጉዳት ከማድረሳቸው በፊት መከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የተወሰነ አለ። በዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ ይህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት
የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል።
በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ፣ እንዲሁም በየቦታ የሚነሱ ብሔር ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና ከዚህ ጸረ ሽብር አዋጁ የሰዎችን ለማጥቃት ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከል እና በቀድሞ ህግ መሰረት የተያያዙ ጉዳዮችን በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው
ዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን ኢንተርናሽናል ክራይሲስ ግሩፕ ወይም ICG በምህጻር ስለ ጠቅላይ ሚኒስትር አብይ አህመድ መሸለም የደስታ መግለጫ አውጥቷል። የጠቅላይ ሚኒስትር አብይ ደፋር አመራር ከሀገር ውጭም በሀገር ውስጥም አበረታች ለውጦችን አስገኝቷል ብሏል ICG። የቡድኑ ፕሬዚዳንት ሮበርት ማሌ በጽሑፍ ባሰፈሩት መልእክት እንዲህ ብለዋል።
ሀገራቸው ከኤርትራ ጋር የቆየችበት ባላንጣነትና የራሳቸውም ሀገር የውስጥ አስተዳደር ላይ ገጹን ለመገልበጥ ባደረጉት ጥረት አዲስ ተስፋ ላመጡት ለጠቅላይ ሚኒስትር አብይ አህመድ ከሙሉ ልቤ እንኳን ደስ ያለዎት ለማለት ፈልጋለሁ። በእርግጥ ከኤርትራ ጋር ያለውን ግንኙነት በማሻሻልም ሆነ ኢትዮጵያ ውስጥም ተሳሳቢና ተጋፊ የሆኑ ኃይሎችን በመጋፈጥ በኩል መከናወን ያለበት ብዙ ሥራ አለ። አብይ ከኢትዮጵያንም ከውጭው ዓለምም ይሰጣቸው የሚቻለውን ያክል ድጋፍ ማግኘት አለባቸው። የኖቤል ሽልማትም ለሀገሪቱ እጅግ የገዘፈ የኩራት ምንጭ ሊሆን ይገባል።
የICG የአፍሪካ ዳይሬክተር ኮምፎርት ኤኮም ሽልማቱ ጠቅላይ ሚኒስትር አብይ ሥራ ከጀመሩ አንስቶ ስላከናወኑት ተግባር የተሰጠ እውቅና ነው ብለዋል። በአህጉሪቱም ደህንነትና ብልጽግናን ለማምጣት አነቃቂ ጥረቶች እንዲያንሰራሩ ለማድረግ የሚያነሳሳ ሊሆን ይገባዋል ሲሉም አክለዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ባስተላለፉት መልእክት የጠቅላይ ሚኒስትር አብይን የኖቤል የሰላም ሽልማት ማሸነፍ ለአካባቢው ደህንነትና መረጋጋት አዲስ ምዕራፍ ነው ብለውታል። ለአፍሪካና ከአፍሪካ ውጭም ለመሪዎች ሁሉ የላቀ ተምሳሌት ይሆናል ብለዋል። የኬንያ ፕሬዚደንት ኡሁሩ ኬንያታም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በአፍሪካ ቀንድና በመላ አህጉሪቱም ለሰላም ለእርቅና ለመረጋጋት እየተጫወቱ ስላሉት እጅግ የላቀ ተግባር በእውኑ ይህ ሽልማት አብዝቶ ይገባውታል ሲሉ ደስታቸውን ገልጸውላቸዋል። በዓለም ዙሪያ ያሉ ኢትዮጵያውያን መልእክቶቻቸውን እያስተጋቡ ናቸው። በኢትዮጵያና በኤርትራ ጦርነትም ሰላምም ባልነበሩበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት የዛሬው የተባበሩት መንግሥታት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደስታቸውን ሲገልጹ ከቀደሙት መሃል ነበሩ። እንዲህ ብለዋል። ከጀኔቫ
ጠቅላይ ሚኒስትር አብይ አህመድ የ2019 ዓ.ም የኖቤል የሰላም ሽልማት ከኤርትራ ጋር ሰላምን በማምጣት ለተጫወቱት የመሪነት ሚና በማሸነፎ እንኳን ደስ ያለው፣ ኢትዮጵያዊ በመሆኔም ኮራው።
ሽልማቱ ባለፈው ውጤት ብቻ የሚወሰን ሳይሆን ለሚቀጥለውም ነው ብሏል ጀርመን የሚገኘው የኢትዮጵያ የሰብአዊ መብት ኮሚቴ። የኮሚቴውን ሰብሳቢ አቶ ስዩም ሀብተ ማርያምን አሉላ ከበደ በስልክ አነጋግሯል።
በዚህ አጋጣሚ በድጋሚ ለጠቅላይ ሚኒስትሩ መልካም ምኞቴን እገልጻለሁ በሰብአዊ መብት ኮሚቴውም ስም። ይሄ የኖቤል ሽልማት የተሰጣቸው ለኢትዮጵያ ከአሁን በፊት ከነበረችበት ፍጥጫ ያወጣና ወደ ሰላም የመራት በመሆኑ ጥቅሙ በመጀመሪያ ደረጃ ለኢትዮጵያ ነው። ይሄ የሽልማቱ አጭር ጊዜ ነው በስልጣን ላይ ያሉት፣ ለወደፊቱ አቅጣጫ ነው ከፍተኛ ኃላፊነት የሚጥልባቸው። ይሄውም በኢትዮጵያ ውስጥ የሰብአዊ መብቶች መተግበር፣ የዲሞክራሲ መተግበር፣ እንደዚሁም ፍትሃዊ የሆነ የህግ የበላይነት በተግባር እንዲታይ እነዚህን ግዴታ ውስጥ ነው በተጨማሪ ጠቅላይ ሚኒስትሩን የሚያስገባቸው። ለያዙት አካሄጃ ውስጥ በተለያዩ ሁኔታዎች ለምሳሌ ባለፉት ጊዜያቶች የታሰሩ ሰዎች አሉ። ካሁን በፊት የነበረው የጸረ ሽብር ህግ ተመልሶ ይሄ ሁሉ በጣም ከፍተኛ ሀሳብ ውስጥ ከቶናል ሁላችንንም እና የዚህ ኖቤል ሽልማት አሸናፊነታቸው የሚቀጥለውን እርምጃቸውን በደንብ እያሰቡ እንዲሄዱበት እና ይህንንም እንዲተገብሩት ከፍተኛ የሆነ የሞራል አስገዳጅነት ይኖረዋል። ዓለም በሙሉ ወደዛ ነው የሚመለከተው። ስለዚህ በዚህ ማጋጣሚኛ ይሄንን መልካም ምኞታችንን እያቀረብን ካሁን በኋላ ግን የሚሄዱት አካሄዶች ላይ ሀገሪቱ ውስጥ ለሰላም መስፈን፣ ፍትሃዊ ለሆነ የህግ የበላይነት፣ ለዲሞክራሲ መብቶች መከበር ሰጥተው እንዲሰሩና ይሄን ኃላፊነት እንዳለባቸው ለማሳሰብ ነው መግለጫ ያወጣል። ጠቅላይ ሚኒስትር አብይ የኖቤል የሰላም ሽልማቱን ማግኘት በዓለም መድረክ ያገኙትን ተቀባይነት በመጠቀም ለምንም አይነት ዘር ተኮር ጽንፈኛ ኃይሎች ሳይንበረከኩ ኃላፊነታቸው ሙሉ በሙሉ እንዲወጡ ያስችላቸዋል። ያ ብቻ ሳይሆን ከመቼውም በበለጠ ተጠያቂነት አሁንም ተጠያቂነት እንደገና ተጠያቂነት ሙሉ ለሙሉ ማሟላት አለባቸው። ሰዎች ስብሰባ የማድረግ መብታቸው፣ ወጥቶ የመግባት ያለመረበሽ፣ ይሄ ከስርዓት የወጣ ህገ ወጥ የሆነ የመንደር ቡድኖች በማቋቋም ሰዎች ላይ ጥቃት ማድረስ፣ ማፈናቀል፣ ለእነዚህ ሁኔታዎች በሙሉ በቀጥታ ኃላፊነት መውሰድ አለባቸው።
ለውጡ ከጀመረ አንስቶ ድጋፋቸውን ሲገልጹ ከነበሩ በዩናይትድ ስቴትስ የተለያዩ ከተሞች የሚገኙ ምሁራንን አነጋግሬ ነበር። በአሜሪካ የኢትዮጵያ ምክትል አምባሳደር ሆነው ያገለገሉት ኢትዮጵያን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እስከ መወከል የሰሩት የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰርና ዲፕሎማቱ ብሩክ ኃይሉ ቀድሞ ኢትዮጵያ ውስጥ የነበረው ስርዓት ብርቱና ድምጻቸው ጎልቶ የሚሰማ ተቃዋሚ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ያደረግናቸው ቃለ ምልልሶች በሌሎችም የሀገር ውስጥና የአካባቢ ነጥቦች ላይ ካተኮሩ ሐሳቦቻቸው ጋር ሌሎችንም ቁም ነገሮች አካተን በነገው ምሽት እንመለሳለን። ጤና ይስጥልኝ።
አድማጮች አሁን ደግሞ ከሀገር ውስጥ ዘጋቢዎቻችን በተለያዩ አካባቢዎች ተዘዋውረው ካጠናቀሯቸው አንድ ሁለቱን እናስከተል። ሙክታር ጀማል ከአዳማ፣ ፀሐይ ዳምጠው ከአዲስ አበባ ነው ተከታዩን ያደረሱን።
እኔ ቦንሳው ሰቱ ሬራና ይባላለሁ ከዚህ ከሸገር ነው። ጠቅላይ ሚኒስትሩ እንግዲህ ያሸነፉትን የሰላም የኖቤል ሽልማት እንደ አንድ ኢትዮጵያዊ በጣም ደስታ ይሰማኛል፣ ኩራትም ይሰማኛል። በተለይ ደግሞ ይሄ በአፍሪካ የመጀመሪያ አሸናፊ እንደ ሀገር ጠቅላይ ሚኒስትሩ ብቻ ሳይሆን እንደ ሀገር አሸናፊ የሆንበት በመሆኑ በእርግጥ በጣም ደስታ ይሰማኛል። ይሄም እንግዲህ ከቀጠናዊ የሰላም ያበርክቶ ነው የተሰጣቸው። በተለይ ደግሞ ፓርቲኩላርሊ ከኤርትራ ጋር በራሳቸው ውሳኔ እና ተነሳሽነት ላደረጉት ጥሩ ሰላም ለማስፈን የተፋጠጡ ሀገሮችን ሰላም እንዲሆኑ ላደረጉት እና ላበረከቱት አስተዋጽኦ ይሄ ተሰጥቷቸዋል እና በጣም የሚያስደስት የሚያበረታታ ነው። እና ጠቅላይ ሚኒስትሩ ይሄንን ያገኙትን ሽልማት ወደ ውስጥ ወደ ሀገራችን ወደ አሉ ችግሮች ደግሞ መልሰውት የበለጠ ሀገሪቷንም ልክ የአፍሪካ ቀንዱ ላይ በነበራቸው የውሳኔ የማስተባበር እንትን አገር ውስጥ ላሉ ችግሮች የሚጠቀሙበታል የሚል እምነት አለኝ። ህዝቡም ደግሞ ይሄ ተስፋ ፈጥሮበት የህዝቡንም አመለካከት ትንሽ ገርቶ ህዝቡም ደግሞ እርስ በራሱ ሰላም የሚፈጥርበት ሁኔታንም ሊያመጣ ይችላል የሚል እምነት አለኝ።
ኃይሉ ሌሊሳ እባላለሁ። ጠቅላይ ሚኒስትር አብይ የመጀመሪያ ሰው መሆናቸው ብናይ ደስ ሊያሰኘን ይችላል። ግን እኔ ደስታው ምንድነው ሙሉ አይደለም። ምክንያቱም ልክ እዚያ ሀገር ውስጥ እንደምታየው ሰዎች በገፍ እየተገደለ ነው፣ የታሰረ ነው ከእጅ ውጪ። ይሄ ደስታውን ግማሽ ወይ ደግሞ ወደ ዜሮ ያስጋል ማለት ነው። ስለዚህ እኔ በዚህ ደስታ ላይ የሚያጨበጭብበትን ምክንያትም የለኝም። ወደፊት ይሄኛውን ሽልማት በማግኘታቸው ተነሳስቶ ሰላምና አንድነትን የተለያዩ ነገሮችን ያሻሽላሉ ከሆነ እሰየው ነው። ያለዛ ግን ብዙም ትርጉም አይሰጠኝም። መጀመሪያ ሰላም ከውስጥ ነው የሚጀምረው። ሰላም ከራስ ነው፣ ከቤተሰብ፣ ከአካባቢ፣ ከጎረቤት። ከዛ እንደዚህ ያለ ወደ ሀገር ነው የሚሄደው። ፋይዳ የለውም በውጮች የምሰጠን ሽልማት። ከሀገር ነው ከህዝብ ነው መሆን ያለብን።
ስሜ ሱልጣን አብደላ ይባላል። የምኖረው አርሲ ዞን ፍሬ ወረዳ ነው። ከእውነቱ ይሄ ሽልማት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ሳይሆን ለኢትዮጵያ ህዝብ እና ለኦሮሞ ህዝብ የተሰጠ ታላቅ ሽልማት ነው ብዬ ነው የምወስደው። እሳቸው ያው እንደሚታወቀው የሰላም አባት ከመሆናቸው ጋር ተያይዞ በምስራቅ አፍሪካ ያሉ ችግሮችን ለመፍታት የኢትዮጵያና የኤርትራ ችግር በረጅም ጊዜ የቆየውን ችግር ሊፈቱ ይችለዋል። በሌላም በኩል ያው በደቡብ ሱዳን የተፈጠረው ችግር ይታወቃል። እሱንም በሰላም መንገድ እንዲፈታ ያደረጉ ጥረት ለዚህ ሽልማት ያበቃቸው ስለሆነ በጣም ተደስተናል። በጣም የሚያኮራ ነው። ስለሆነ ያው ያለፉ ስርዓቶች የተለያዩ ጠባሳዎችን በተለያዩ ፓርቲዎች የነበሩ እንዳሉ ይታወቃል። ያንን ወደ አንድ ማምጣት የራሱን የቻለ ቻሌንጅ እንደሆነ ይታወቃል። ይህ ማለት ግን እየፈቱ አይደለም ማለት አይደለም። ችግሩን አሁን የሀገር ውስጥ ያሉት ችግሮችን ለመፍታት በራሳቸው በኩል ያው የራሳቸውን ሮድ ማፕ በማውጣት እያስተካከሉ ነው። ይህንን ህዝቡም ያው አውቆ በትዕግስት የውጭ ንግድ እንደተፈታ ሁሉ የሀገር ውስጥም ይፈታል፣ እየተፈታ ስለሆነ በትዕግስት ሊጠባበቁ ጥሩ ነው የሚል ሀሳብ አለ።
አቡ ሬስ እባላለሁ ከአዳማ ከተማ። ደስታ ማዘን የሚታየናል አብይ በማግኘቱ በጣም እንደ ኢትዮጵያም በጣም እደሰታለሁ። በሀገር ውስጥ እየተካሄደ ባለው ነገር ደግሞ በጣም ማዘን ይሰማናል። ዛሬ በምስራቅ ጦርነት አለ፣ የድሬዳዋ ጦርነት እየተካሄደበት ነው። በምዕራብ ህዝብ፣ በወለጋ ህዝብ፣ የኢትዮጵያ ሰራዊት ራሱ በህዝብ በገዛ ህዝቡ ላይ ጦርነት እያካሄደ ነው። ወሎ ዛሬ ጦርነት ላይ ነው። የትናንት ህዝብ እንደዛ እየሞተ ነው። በኢትዮጵያ ውስጥ አሁን ሰላም አለ ማለት አንችልም። በኢትዮጵያ ውስጥ ለረዥም ጊዜ የቆየ ቅም አለ። ያ ቅም ሳይፈታ ያ ህዝብ ምንድን ነው? ያ ማማ አጠፋ ተብሎ ምንም መልስ ሳይሰጥ ምን ብሎ እንደዚህ ተደመሩ የምለው ነገር የባሰኑ ጦርነት ወደ ኢትዮጵያ እየመጣ ኢትዮጵያ ሰላም ሳይወርድ የጎረቤት ሰላም ስላመጣን ወደ ሌላ ሀገር ማየቱ አስፈላጊ አይደለም።
ስሜ ድሪስ አብዱሮ ይባላል። የምኖረው አዳማ ከተማ ውስጥ ነው። በመጀመሪያ የኖቤል ሽልማቱን በማግኘታቸው ደስተኛ ነን። ነገር ግን እንደተጠቀሰውም በሀገሪቱ ውስጥ አንዳንድ ችግሮች ቢኖሩም ለእሳቸው የተሰጠው የኖቤል ሽልማት ሞራላቸውን በማነሳሳት ለተሻለ ስራ ይንቀሳቀሳል የሚል እምነት አለኝ። ሀገር ውስጥ አንዳንድ ግጭቶች አሉ፣ መፈናቀሎችም አሉ። ኮሚቴው የዛሬ ሽልማቱን የሰጠው ኮሚቴም ይህ ነገር እንዳለ ገልጸዋል በመግለጫው ውስጥ። ቢሆንም ግን የተሰጣቸው ሽልማት የተሻለ ሰርተው በሀገሪቱ ውስጥ ሰላም እንደሚያመጡ እና በቀጠናው በተለይ በአፍሪካ ቀንድ አካባቢ የተሻለች ኢትዮጵያን ሊፈጥሩ ስለሚችሉ ያንን በማሰብ ስለሰጧቸው ያው ጥሩ ነገር ይሰራሉ የሚል አለኝ። እንደውም ይሄ ሽልማት እሳቸው ላይ ጫና ፈጥሮ ከዚህ በፊት ከሚሰሩት ስራ የተሻለ ስራ ይሰራሉ የሚል እምነት አለኝ። እስካሁን ሀገሪቱ ውስጥም ሰላምን ለማስፈን አንድነትን፣ እኩልነትን እየሰበኩ ስለሆነ የተሻለ ይሰራሉ የሚል እምነት አለኝ።
አመሰግናለሁ። ብርሃኑ ለእንጂሶ እባላለሁ። እንግዲህ ይሄ የሰላም ኖብል ሽልማት በጣም በዓለም አቀፍ የሰላም ጉዳይ ላይ ጠንካራ ስራ ለሰሩ ሰዎች የሚሰጥ ሽልማት ነው። በእውነትም ዶክተር አብይ ባለፉት አንድ ዓመት ተኩል የሰሩት ስራዎች ስለሆኑ ለሽልማቱ የሚያበቃቸው ነገር ሆኖ ነው ድርጅቱ የሚያገኘው። እኔ መስማማለሁ። በዚህ ክራይቴሪያ ተመልሰው ለዚህ የሚበቁ ይመስለኛል እና እስማማለሁ። ግን ይሄ ማለት ሁሉንም ስራ ጨርሰዋል ማለት አይደለም። ሀገር ውስጥ ብዙ ነገር ይቀራል። ይህንን ኢነርጂ ተጠቅሞ እንግዲህ ሀገር ውስጥ ያለውንም ነገር ቀጥሎ ይፈታሉ ብዬ እጠብቃለሁ።
ስሜ ለሊሳ ማኑኤል ይባላል። አንድ የመንግስታዊ ድርጅት ውስጥ የሪጅናል ማኔጀር በመሆን ነው እየሰራው ያለሁት። ዶክተር አብይ በኩል ወደ ሀገራችን መምጣቱ ራሱ በጣም የሚያስደስት ነገር ነው። ምክንያቱም አንዳንድ ጊዜ እንደዚህ አይነት ሽልማቶች በሚሰጡበት ጊዜ ከዚህ በፊት ሲሰራ ከነበረው የሰላም ስራ እየበለጠ ለስራዎች የሚያነሳሳ ይሆናል የሚል እምነት ስላለኝ ወደ ሀገራችን በመምጣቱ በጣም ደስተኛ ነኝ። ደስ ብሎ
ወለያ ባላለው ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ዶክተር አብይ ሰላም ሽልማት ወይም ደግሞ ኖብል ፕራይዝ ማግኘቱ አንዳንድ ዘገባ ወይም ደግሞ እንደ የኦሮሞ ልጅ ይሄን ማግኘቱ በጣም ደስ የሚል ነገር ነው። ደስ ብሎኛል። ነገር ግን አሁን ኦሮሚያ እየታየው ያለው ነገር በተለይ በምዕራብና በደቡብ ኦሮሚያ ታዲያ ያለው ነገር ስናይ ይሄ ነገር ተደብቆ እንዲቀር የማያደርግም ይመስልሃል? ማለት አንድ ሰው ሰላም ኖቤል ወይም ደግሞ ሽልማት የተቀበለ ያለው የሱ ቀይ ደግሞ ቤቱ እየለማ ከሆነ የቤቱ ደም እንዲገባ ወይም ደግሞ እንዳይታይ ሊያደርግም ይችላል። ሞኔል ሱንደር እባላለሁ። የአንድ ዓለም አቀፍ ማህበር ጉዳዮች አማካሪ ነኝ። ኢትዮጵያ ሊስ ኮንሰልታንት ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት የኖቤል ፒስ ፕራይዝ እንዳን ኢትዮጵያዊ ደስ ብሎኛል። ይሄኛው ሽልማት ግን ትልቅ አደራ መሆኑ ነው እኔ የሚሰማኝ እና ስሜቴ ምንድን ነው ለዶክተር አብይ ትልቅ አላፊነት፣ ትልቅ አደራ በጎረቤት አካባቢ በዓለም አቀፍ ደረጃ እየሰሩ ያሉትን ነገር ወደ ቤት ለማምጣት ወይ ደግሞ እንዲያመጡ ግፊት፣ ፖዚቲቭ የሆነ ግፊት ይፈጥራል። አላፊነት አደራም ለሳቸው ይሰጣል የሚል ስሜት የፈጠረብኝ እና በጣም ደስ ብሎኛል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ትንታኔ ክፍለ ጊዜ ነው የምናልፈው። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። ወደ መደበኛው ፕሮግራማችን ልንመለስ ነው። ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና
አሉላ መሰግናለሁ ያየር መስመሩን ስለለቀክልኝ። ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች። በእያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም ቆየት ያሉ የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ በቀጥታ ወደ ዜማችን እናመራለን። የመጀመሪያው ዜማ ሃፒ የተሰኘው የ Pharrell Williams Zemano. Thank you. ሃፒ በተሰኘው በፋሬል ዊሊያም ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ ከ13.9 ሚሊዮን በላይ ቅጂ ተቸብችቧል በዓለም ዙሪያ። በዚህ ዜማ ያልደነሰ የለም። በዚህ ዜማ ያልደነሰ የለም ዜማው ከ13.9 ሚሊዮን በላይ ቅጂ ተቸብችቧል በዓለም ዙሪያ። ወደሚቀጥለው ዜማ ስናመራም እንደዚሁ ቆየት ያለ ዜማ ነው። ብሊቭ የተሰኘውን የሸርን ዜማ ነው የምናደምጠው። No matter how ብሊቭ የተሰኘውን የሸርን ዜማ ነበር ያደመጥነው። ይህ ዜማ ከወጣ 20 ዓመታት ቢያልፉም አሁንም ድረስ ተወዳጅነቱ እንዳለ ነው። የ73 ዓመቷ የእድሜ ባለጸጋ ሸር አሁንም ከሙዚቃው መድረክ አልጠፋችም። አዲስ አልበም ለማውጣት በስራ ላይ እንደምትገኝ ታውቋል። በመቀጠል ደግሞ ባንግ ባንግ እያሉ ሶስት ታዋቂ ድምጻውያን ጄሲ ጄ፣ አሪያና ግራንዴ እና ኒኪ ሚናጅ የሚጫወቱትን ዜማ እናደምጣለን። Bang, bang. ባንግ ባንግ የእንግሊዟ ድምጻዊ ጄሲ ጄ የእንግሊዟ ድምጻዊ ጄሲ ጄ ከአሜሪካኖቹ አሪያና ግራንዴና ከኒኪ ሚናጅ ጋር በጋራ የተጫወቱትን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ነበር ያደመጥነው። በመቀጠል ደግሞ ቲምበር የተሰኘውን ፒትቦል በኪሻ ታጅቦ የሚጫወቱትን ዜማ እናደምጣለን። Ooh. የራፐር ፒትቦል ቲምበር የተሰኘ የራፐት ፒትቦልን ቲምበር የተሰኘውን ዜማውን ነበር ያደመጥነው። ኪሻ ነች ያጀበችው። ይህ ዜማ እንደወጣ ለሶስት ተከታታይ ሳምንታት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ ሰንብቷል። በዩናይትድ ስቴትስ ብቻ ሳይሆን በሌሎችም በርካታ ሀገራት የሙዚቃ ሰንጠረዥ ላይ የበላይነቱን ይዞ እንደነበር የሚታወስ ነው። በሃድ ሮማንስ ትለናለች ሌዲ ጋጋ በመቀጠል።
Drama with a
Bad romance. It's in your yeah, lady. Gagan is him at a barrier at the metro. Bamakatalagmo. Bombastic. Killenal. Shaggy.
Mr. Bombastic. We want some bombastic, romantic, fantastic lover. Shaggy. Mr. Lover, lover. I'm Mr. Lova Lova, girl. Mr. Lova Lova, I'm Mr. Lova Lova. She called me Mr. Bombastic, really fantastic. Put me on my box, she says I'm Mr. Romantic, really fantastic. Put me on my box, she says I'm Mr. Smooth. Just like a silk, half and cuddly, hug me up like a quilt. I'm a lyrical lover. Now take me thin up filled with my sexual physique. You know me well, Bill. Do me, don't my well, well, can't you tell? I'm just like a turtle crawling out of my shell. Girl, you captivate my body, put me under a spell. With your couscous perfume, I love your sweet smell. You're the young girl who can ring my bell and I can take rejection. So you tell me go to well, I'm bombastic. Fantastic, put me on my back, she says I'm Mr. Roo. Romantic, I'm fantastic, she put me on my back, she says I'm Mr. Boom, 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 bastic. Tell me fantastic, put me on my back, she call me Mr. Roo. Romantic, tell me fantastic, she put me on my back, she says I'm Mr. Boom. To an island of the sweet cold breeze. You don't feel like drive, well baby hand me the keys. And I will take you to a place and set your mind at ease. Don't you take to my foot bottom, baby please. Don't you play with my nose cause I'm a hatchum sneeze. Well are you are the bun and me are the cheese. And if I'm me of the rice, well baby love you the peas. I'm bombastic, tell me fantastic. Cut me on me box, it says I'm Mr. Roo. Romantic, tell me fantastic. Y'all your loving real good, I want your loving. Y'all beat it like you should. I give you loving, girl, your loving real good, I want your loving. Y'all your member, the would you like to kiss and caress, the best you should get. Nothing more, nothing less. Give me your digits, chat on your address. I bet you confess, when you put me to the test, that I'm bombastic. Tell me fantastic, got friend on the box, it says I'm Mr. Rowe. Italy, me from the start. With some physical attraction, girl, you know to feel it. Spark, I want a few words. Now go tell you no sweetheart. Now go lava, 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 chat your part. I'll get straight to the point, like a aura, aura dart. Humble you down in a jacuzzi and get some bubble bath. Only song you will hear is the beating of my heart. And we will, and have some sweet pillow talk. I'm bombastic, tell me fantastic. Cutting on my box, it says I'm Mr. Rowe.
ቦምባስቲክ የታዋቂውን የጃማይካ ሬጌ ሙዚቀኛ ተጫዋች ሆነውን የሻጌን ቦምባስቲክ የተሰኘውን ዜማውን ነበር ያደመጥነው። ቦምባስቲክ እንደ አውሮፓውያን አቆጣጠር በ1995 ያወጣው የሶስተኛ የስቱዲዮ አልበሙ መጠሪያ ስም ነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ አመሰግናለሁ። ሃንጋ በተሰኘው በማዶና ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ። በኔ በኩል ቻው።
አመሰግናለሁኝ ደሳለኝን ለሙዚቃ ቃና ግብዣው። የማጠቃለያ ዜና ላሰማችሁ። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ተሸላሚ መሆናቸውን ዩናይትድ ስቴትስ እንደምታደንቅ የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ የወጣውና በመስሪያ ቤቱ ቃል አቀባይ ቢሮ የተሰራጨው መልእክት እጅግ የተከበረው የኖቤል የሰላም ሽልማት መቶኛ ተቀባይ በመሆናቸው ዩናይትድ ስቴትስ ለዶክተር አብይ አህመድ ደስታዋን ትገልጻለች ይላል። በአፍሪካ አህጉር ሰላም እንዲሰፍን በመፈለግና ከኤርትራም ጋር የነበረው ግጭት እንዲያከትም በማድረግ ጠቅላይ ሚኒስትር አብይ የያዙት ቆራጥነት ደፋርነትን፣ ጥንካሬንና የአመራር ብቃትን ያሳያል ብሏል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መልእክት። ይህንን ከፍ ያለ ጊዜም ከኢትዮጵያና ከአህጉሪቱም ሕዝብ ጋር አብረን እናከብራለን ብለዋል የውጭ ጉዳይ ሚኒስትሩ። ዛሬ የተሻለ ብልጽግናና የሰላማዊ መጻኢ ዘመንን ተስፋ የተሞሉ አፍሪካውያን አዲስ ትውልድ ያለበት ጊዜ ነው ብለዋል ፖምፔዮ። በመቀጠልም አፍሪካ ውስጥ ዴሞክራሲና ሰላምን ለማጠናከር ጠቅላይ ሚኒስትሩ የያዙት ጥረት መጪ የዓለም መሪዎች በየአካባቢያቸው ገንቢ ለውጥ ምክንያት እንዲሆኑ ያነቃቃቸዋል ብለዋል። የኖቤል ኮሚቴም ዶክተር አብይ ሰላም እንዲጎለብትና በዓለማችን ግጭቶች እንዲያበቁ ላደረጓቸው የላቁ ጥረቶች ዕውቅና በመስጠቱ አድናቆታችንን እንገልጻለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ያስተላለፉትን የደስታ መልእክት ቋጭተዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID አስተዳዳሪ ማርክ ግሪንም ለጠቅላይ ሚኒስትር አብይ አህመድ ደስታቸውን ገልጸዋል። ሽልማቱ ለጠቅላይ ሚኒስትር አብይ አህመድ ሰላምና ዓለም አቀፍ ትብብር እንዲጠናከሩ የሚያደርጓቸውን ጥረቶች፣ በተለይ ደግሞ ከጎረቤት ኤርትራ ጋር የነበረውን የድንበር ግጭት እንዲፈታ የወሰዱትን ቆራጥነት የሚያጎላ ነው ብለዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እንሰናበታለን። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።